የሐዋርያት ሥራ ምዕራፍ 19 አጵሎስ በቆሮንቶስ በነበረበት ጊዜ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን ደረሰ። እዚያ ጥቂት አማኞችን አገኘና ባመናችሁ ጊዜ መንፈስ ቅዱስን ተቀብላችሁ ነበርን ሲል ጠየቃቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ መኖሩን እንኳ ሰምተን አናውቅም ሲሉ መለሱለት። ጳውሎስም ታዲያ ምን ዐይነት ጥምቀት ነው የተጠመቃችሁት አላቸው። እነርሱም የዮሐንስን ጥምቀት ነው አሉት። ጳውሎስም የዮሐንስ ጥምቀትማ ንስሐ ስለ መግባት የተፈጸመ ነው፣ ለሕዝቡ የተናገረው ከእኔ በኋላ በሚመጣው እመኑ እያለ ነበር፣ እርሱም ኢየሱስ ነው አላቸው። ይህን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስ እጁን በጫነባቸው ጊዜ መንፈስ ቅዱስ በእነርሱ ላይ ወረደና በሌላ ቋንቋዎች ተናገሩ፣ ትንቢትንም መናገር ጀመሩ። ሰዎቹም በአጠቃላይ 12 ያህል ነበሩ። ጳውሎስ ወደ ምኵራብ ሄዶ ለሦስት ወር ያህል ስለ እግዚአብሔር መንግሥት እየተከራከረና ሕዝቡን እያስረዳ በድፍረት ያስተምር ነበር። አንዳንዶች ግን እልከኞች በመሆን የጌታን መንገድ በሕዝቡ ፊት እየተሳደቡ አናምንም ባሉ ጊዜ ከእነርሱ ራቀ። አማኞችንም ለብቻቸው ወስዶ በጢሮኖስ አዳራሽ በየቀኑ ያስተምር ነበር። ጳውሎስ ይህንን ያደረገው ለሁለት ዓመት ያህል ነው። በዚያን ጊዜ በእስያ የሚኖሩ አይሁዳውያንና አረማውያን ሁሉ የጌታን ቃል ለመስማት ቻሉ። እግዚአብሔር በጣም አስደናቂ የሆኑ ተአምራትን በጳውሎስ እጅ ያደርግ ነበር። በዚህም ምክንያት የጳውሎስን አካል የነካውን ልብስና መሐረብ እየወሰዱ በሽተኞቹን ሲያስነኳቸው ከበሽታቸው ይፈወሱ ነበር። ርኩሳን መናፍስትም ይወጡላቸው ነበር። አጋንንትን ከሰዎች እያስወጡ በየቦታው የሚዞሩ አንዳንድ አይሁዳውያን ጳውሎስ በሚሰብከው በኢየሱስ ስም እንድትወጡ እናዛችኋለን በማለት አጋንንትን ከሰዎች ለማስወጣት ይሞክሩ ነበር። የአይሁድ ሊቀ ካህናት የሆነ የአስቀያ ሰባት ልጆች እንዲሁ ያደርጉ ነበር። ነገር ግን እርኩሱ መንፈስ ኢየሱስን አውቃለሁ፣ ጳውሎስንም አውቃለሁ፣ ኧረ እናንተ እነማን ናችሁ አላቸው። እርኩስ መንፈስ ያደረበትም ሰው ዘሎ በማነቅ በረታባቸው። ቈስለውና ራቁታቸውን ሆነው ከቤት ሸሽተው ወጡ። ይህም ነገር በኤፌሶን በሚኖሩት አይሁዳውያንና አረማውያን ዘንድ ስለ ተሰማ ሁሉም ፈሩ። የጌታ ኢየሱስ ስም እጅግ የከበረ ሆነ። ከአማኞችም ብዙዎች ክፉ ሥራቸውን በግልጥ እየተናዘዙ ይመጡ ነበር። ብዙ አስማተኞችም የአስማት መጻሕፍቶቻቸውን ሰብስበው በሕዝቡ ሁሉ ፊት አቃጠሏቸው። የመጻሕፍቱም ዋጋ ሲተመን 50,000 ብር ሆኖ ተገኘ። በዚህ ዐይነት የጌታ ቃል በጣም እየተስፋፋና እያሸነፈ ይሄድ ነበር። ይህ ሁሉ ከሆነ በኋላ ጳውሎስ በመቄዶንያና በአካይያ አድርጎ ወደ ኢየሩሳሌም ለመሄድ በመንፈሱ አስቦ እዚያ ከደረስሁ በኋላ ወደ ሮም መሄድ አለብኝ አለ። ስለዚህ ከሚያገለግሉት ሰዎች ሁለቱን ጢሞቴዎስንና ኤራስጦስን ወደ መቄዶንያ ልኮ እርሱ ራሱ በእስያ ጥቂት ቀኖች ቆየ። በዚያን ጊዜ በጌታ መንገድ ምክንያት በኤፌሶን ታላቅ ዕውቀት ተነሣ። አንድ ዲሜጥሮስ የሚባል ብር አንጥረኛ የአርጤሜስን ቤተ መቅደስ ምስል ከብር እየሠራ ለአንጥረኞች ብዙ ትርፍ ያስገኝ ነበር። ስለዚህ ይህ ሰው እነዚህን አንጥረኞችና የእነርሱን ዐይነት ሥራ ያላቸውን ሌሎችንም ሰዎች ሰብስቦ እንዲህ አላቸው፣ እናንተ ሰዎች እኛ ሀብት የምናገኘው በዚህ ሥራ እንደሆነ ታውቃላችሁ። ይህ ጳውሎስ በሰው እጅ የተሠሩ ምስሎች አማልክት አይደሉም እያለ በኤፌሶን ብቻ ሳይሆን ከጥቂት አገሮች በቀር በመላው እስያ ምን ያህል ብዙ ሕዝብ እንዳግባባና እንዳሳመነ እናንተ ራሳችሁ ያያችሁትና የሰማችሁት ነው። በዚህ ዐይነት ይህ የእኛ ሥራ መናቁ ነው። ይህ ብቻ ሳይሆን በእስያና በመላው ዓለም ሰው ሁሉ የሚያመልካት የታላቂቱ አምላክ የአርጤሜስ ቤተ መቅደስ ከንቱ ሆኖ መቅረቱ ነው፣ የእርሷ ታላቅነት መሻሩ ነው። ሰዎቹም ይህን በሰሙ ጊዜ ተቈጥተው የኤፌሶን አርጤሜስ ታላቅ ናት እያሉ ጮኹ። ከተማዋም በሙሉ ታወከች። ሕዝቡም የመቄዶንያ ተወላጅ የሆኑትን ሁለቱን የጳውሎስ ጓደኞች ጋዮስንና አርስጥሮኮስን ይዘው እየጐተቱ ወደ ሕዝብ መሰብሰቢያ ቦታ ሮጡ። ጳውሎስ ወደ ሕዝቡ ለመሄድ ፈልጎ ነበር፣ አማኞች ግን እንዳይሄድ ከለከሉት። ከእስያ አገር ባለሥልጣኖችም ወዳጆቹ የሆኑ አንዳንዶቹ ወደ ጳውሎስ ሰው ልከው ወደ ሕዝብ መሰብሰቢያው ቦታ ሄደህ እንዳትታይ ሲሉ ለመኑት። በሕዝቡ መካከል ታላቅ ሁከት ስለ ነበር አብዛኛዎቹ ለምን እንደ ተሰበሰቡ እንኳ አያውቁም ነበር። በዚህ ምክንያት አንዱ አንድ ነገር እያለ ሲጮኽ ሌላው ደግሞ ሌላ ነገር ይያለ ይጮህ ነበር። አንዳንድ አይሁዳውያን እስክንድር የተባለውን ሰው ገፋፍተው ወደፊት አቀረቡት። ከህዝቡ መካከለ አንዳንዶቹ በደንብ እንዲከራከርላቸው መከሩት። እስክንድርም ህዝቡ ጸጥ እንዲል በእጁ ተቀሰና የመከላከያ ንግግር ለማድረግ ተዘጋጀ። ነገር ግን እስክንድር አይሁዳዊ መሆኑን ህዝቡ ሁሉ ባወቁ ጊዜ የኤፌሶን አርጤሜስ ታላቅ ናት እያሉ 2 ሰዓት ያህል ሁሉም በአንድ ድምፅ ጮኹ። በመጨረሻ የከተማይቱ ዋና ጸሐፊ ህዝቡን ዝም አሰኘና እንዲህ አለ፣ የኤፌሶን ሰዎች ሆይ፣ የኤፌሶን ከተማ ነዋሪዎች የታላቂቱን አርጤሜስ ቤተ መቅደስና ከሰማይ የወረደውን ምስሏን እንደሚጠብቁ በሁሉም ዘንድ የታወቀ ነው። ይህን የሚክድ ማንም ስለሌለ ጸጥ እንድትሉና በችኮላ ክፉ ነገር ከማድረግ እንድትጠነቀቁ ይገባል። ቤተ መቅደስን ያልዘረፉትንና በአምላካችን ላይ የስድብ ቃል ያልተናገሩትን ሰዎች ወደዚህ ይዛችሁ መጥታችኋል። ዲሞጥሮስና ከእርሱ ጋር ያሉት አንጥረኞች የሚከሱት ሰው ካለ ፍርድ የሚሰጥባቸው ቀኖች አሉ፣ ባለሥልጣኖችም አሉ፣ እዚያ ይሟገቱ። ሌላ የምትፈልጉት ነገር ካለ ግን በሕጋዊ ሸንጎ ይታያል፣ አለበለዚያ ዛሬ በተደረገው ነገር ሁከት አስነስተዋል ተብለን እንዳንከሰስ ያስፈራል። ይህ ብጥብጥ በምን ምክንያት ተነሳ ተብለን ብንጠየቅ የምንሰጠው መልስ የለንም። ይህንንም ብሎ የተሰበሰቡትን ሰዎች እንዲበተኑ አደረገ።